Gambino BOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬ ሰኔ 8 2009 ዓ.ም የጋቢና ዝግጅታችን በኢትዮጵያ ለተከሰተው ድርቅ እስከ አሁን ከለጋሾች የተገኘው እርዳታ አነስተኛ መሆኑን የብሔራዊ አደጋ ስጋት አመራር ኮሚሽን አስታወቁ። ግን ደግሞ አሉና
100 በመቶ ግን እርዳታ ማናገኝ ከሆነ ያለን ድል ምንድነው? የለልማት ብለን ያቀነውን በጀት ወደ ዳታ አዙሮ የዘጎቻችን ህይወት መታደግ የግድ ነው የሚለው እና እስከዚ ድረስ ነው እንግዲህ የመንግስት አቋምና እይታ።
ኮሚሽነር ምትኩ ካሳ ናቸው በጋቢና ተሳፍረው ሁኔታውን ያብራሩልናል። የረመዳን ጾምን የሚያፈጥሩ ከመላው ዓለም የተሰባሰቡ የሙስሊም ማህበረሰብ አባላት በዋሽንግተን ዲሲ እንዴት አብረው በዓሉን ያከብራሉ?
Is based on sharing, and the month of Ramadan is a peak period where every Muslim
እስልምና መጋራትና መተጋገዝ ያለበት ሃይማኖት ነው። የረመዳን ወቅት ደግሞ ይሄን መደጋገፍ ይጨምራል። አብረን እንጸልያለን፣ አብረን ጾም እንፈታለን።
ከተለያዩ የዓለም ክፍል የተሰባሰቡ የሃይማኖት ተከታዮች በጸሎት በሚያፈጥሩበት ቦታ ተገኝተን ያጠናቀርነው ዝግጅት ለምሽቱ ይዘንላችኋል። ከዚሁ ከዋሽንግተን ሳንወጣ ደግሞ
ይህ ፊልም ብዙ ውጣ ውረዶችን አልፏል። ብዙ እንቅልፍ አልባ ሌሊቶችን የብዙ ሰው ላብ ፈሶበታል። ሰንሰለት ልክ እንደ ስሙ መቋጫ የሌለው ዙር ሆኖ ይነጋል፣ ይመሻል። ዙሩ አላልቅ ስላለ ብዙዎች ሰንሰለትን እንደ ምታት አይተውት ነበረ።
የሁለት ዓለም ህይወትን ሊያስተሳስር የታለመ እንደሆነ የተነገረለት ሰንሰለት የቴሌቪዥን ድራማን በተመለከተ የምንለው ይኖረናል።
ሌሎች ዘገባዎችም ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ላየር እናበቃለን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዓለም አቀፍ ዜናዎች ተመልሰን መጥተናል። የአልሸባብ ተዋጊዎች ትላንት ለሊት ሰው በሚበዛበት ሁለት ተወዳጅ ምግብ ቤቶች ላይ በፈጸመው ጥቃት ቢያንስ 29 ሰዎች እንደተገደሉ የሶማሊያ ባለስልጣኖች ገለጹ። ከሞቱት መካከል 18 ሲቪሎች እንደሚገኙባቸው፣ ከነሱም 7ቱ ሴቶች መሆናቸውን የሀገሪቱ የጸጥታ ኃይል ቃል አቀባይ ዛሬ ተናግረዋል። በሶማሊያ መዲና ሆዳን ወረዳ ላይ በሚገኙት ምግብ ቤቶች ላይ ጥቃት የፈጸሙት 6 ተዋጊዎችም ተገድለዋል። የጸጥታ ኃይሎች ሁለተኛውን ምግብ ቤት ይዘው ከነበሩት አማጽያን ጋር ለ11 ሰዓታት ያህል ከተታኮሱ በኋላ ነው ከበባው የቆመው። አልሸባብ ጥቃቱን እንደፈጸመ በድረገጹ ገልጿል። ምግብ ቤቶቹን ኢላማ ያደረገው ራሳቸውን የሚሸጡ ሴቶች ስላሉበት ነው ሲል በድረገጹ ላይ ጠቅሷል።
የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸውና ዩናይትድ ስቴትስ ጠላቶች ናቸው የሚል እምነት እንደሌላቸው ገልጸዋል። የአሜሪካ የምክር ቤት አባላት በሩሲያ ላይ አዳዲስ ማዕቀቦች እንዲጣሉ ያሳለፉትን ውሳኔ አቃለው አይተዋል። ፑቲን ሩሲያና ዩናይትድ ስቴትስ በሁለቱ የዓለም ጦርነቶች ወቅት ጎን ለጎን ተዋግተዋል፣ የሩሲያ ንጉሳዊ መንግስት ለዩናይትድ ስቴትስ ነጻነት ቁልፍ ሚና ተጫውቷል ሲሉ ተናግረዋል። የሩሲያው መሪ ዛሬ ይህንን ያሉት በየአመቱ በሀገር አቀፍ ደረጃ በስልክ በሚያደርጉት የጥያቄና መልስ ፕሮግራም ነው።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የፍትህ ሂደት ለማሰናከል ሞክረው እንደሆነ ለማረጋገጥ ምርመራ እንደሚደረግባቸው የገለጹትን የዜና ዘገባዎች የዘለፉ ናቸው። ሩሲያ በዩናይትድ ስቴትስ የምርጫ ሂደት ላይ እጇን ማስገባቷን አስመልክቶ የሚካሄደው ምርመራ የሚመሩት ባለስልጣን አሁን እሳቸውን እንደሚመረምሩ ነው የተገለጸው። ከሩሲያ ጋር ስለመተባበር የፈጠራ ወሬ ነዙ የተገኘ ማስረጃ የለም። አሁን ደግሞ ፍትህን የማሰናከል ወሬ ፈጠሩ በማለት ትራምፕ በትዊተር ገጻቸው ላይ አማረዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
ከአሜሪካ ድምጽ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
በኢትዮጵያ ለተከሰተው ድርቅ ምላሽ እስካሁን ከለጋሾች የተገኘው እርዳታ አነስተኛ መሆኑን የብሔራዊ ያደጋ ስጋት ሥራ አመራር ኮሚሽነር አስታወቁ። ይህም ሆኖ ክፍተቱን ለመሙላት የሚያስችሉ ቅድመ ዝግጅቶች መደረጋቸውን ኮሚሽነሩ ምትኩ ካሳ ለአሜሪካ ድምጽ ሬዲዮ አስረድተዋል። 100% እርዳታ ባይገኝ እንኳን ለልማት የተያዘን በጀት ወደ እርዳታ በማዞር ህይወት መታደግ እንደሚቻልም ጠቁመዋል። ኮሚሽነሩ እንዳሉት በአሁኑ ሰዓት ግን ይህንን ለማድረግ የሚያስገድድ ሁኔታ ላይ አልተደረሰም። የብሔራዊ ያደጋ ስጋት ሥራ አመራር ኮሚሽነር ምትኩ ካሳን ያነጋገራቸው እስክንድር ፍሬው ነው። ከለጋሾች የተገኘውን ድጋፍ አነስተኛ መሆኑን በሚያብራሩበት ይጀምራል።
አሁን ራሱ እስካሁን ባለው የ7.8 ሚሊዮን ብለን ከገለጽን በኋላ ካለም አቀፉ ህብረተሰብ ምን አግኝታችኋል ቢባል 262 ሚሊዮን ዶላር ነው የተገኘው። ከዚህ በፊት ቢሆን ኖሮ ከ40% በላይ ይገኝ ነበረበት ሁኔታ ነው ያለው። ይህም ያሳየን ምንድነው የደጋሽ ሀገሮች የመለጠጥ ሁኔታ አለ። በተለያዩ ዓለም አቀፋዊ ጉዳዮች ቸነፈር ያወጁ ሀገሮች መኖራቸው እንዲለጠጡ አድርጓቸዋል። የዚህ መኖር የበለጠ እንግዲህ በሀገር ውስጥ ምንድነው ማድረግ የሚከፋል አሁን እየፈተሽን አለ ነው እኛ ባንረዳ እርዳታ ምንፈልገው መልክ ባይመጣ ምን ማድረግ አለብን ነው የሚሆነው። አማራጭ ሁሉ ነው እየሰራን ያለ ነው እኛ። ወርስት ኬስ ሴናሪዮ አሁን ወርስት ኬስ ሴናሪዮ ቅድም ያነሳሁት አለ። ቁጥር አሁን አስልተናል። የበልግ ዝናብ መዛባቱ ሊያመጣ የሚችለውን ቁጥር አስልተን አውቀን በሱ ልክ ነው አሁን እየሰራን የሚያስፈልገን ሀብት። ስለዚህ ያንን ሀብት መንግስት ምንድነው የተለያዩ አማራጮች አስቀምጧል። አንዱ የኢትዮጵያ መንግስት ህብረተሰቡን ጭምር ይዞ ምን ያህል ይሄዳል የሚለውን አይቷል። ሁለተኛ ደግሞ ከደኖሮች ምን ያህል ሊገኝ ይችላል። አሁን ከደኖሮች ከተገኘ
ከለጋሾች
ከተገኘ ተገኘ፣ ካልተገኘ ግን አማራጩ ማለት ነው የሚወድቀው መንግስትና ኢትዮጵያ ህዝብ ላይ ነው የሚወድቀው። ስለዚህ በኢትዮጵያ ህዝብ ደረጃ ስናይ ደግሞ ጥሩ ጅማሬ አለ። አሁን ካምና ጀምሮ ይሄ ምንድነው ከተባለ የፌደራል መንግስትም ይመድባል በጀት፣ የክልል መንግስትም ይመድባል። ከዛ ባለፈ ደግሞ ህብረተሰቡ ራሱ በአስተሻሽነት እህል ገዝቶ የትራንስፖርት አገልግሎት ገዝቶ ጥቅ ላጥቃቸው በሰክብሎች የሚያቀርብበት ስለዚህ ስላለ በዚህ አግባብ እንሄዳለን። 100% ግን እርዳታ ማናገኝ ከሆነ ያለን ድል ምንድነው ለልማት ብለን ያቀድነውን በጀት ወደ እርዳታ አዙሮ የዘጎቻችን ህይወት መታደግ የግድ ነው የሚለው እና እስከ ድረስ ነው እንግዲህ የመንግስት አቋምና እይታ።
ግን እዚህ ደረጃ ላይ አልተደረሰም። አሁን ለልማት የተመደበን በጀት እስከ ማዞር ወደ ድርቁ ጉዳይ እስከ ማዞር
አይደል። ምክንያቱም ምንድነው ጥሩ ነገሩ የአምናውን ድርቅ ስንወስድ ሁሉንም ያገርቱን ክፍሎች ነው ደጋውንም ወይና ደጋውንም ቆላውንም ክፍል ነው ያጠቃው። የዚህ አመቱን ስንወስድ ያው የኢንዲያን ኦሽን ኔጌቲቭ ዳይፖል ውጤት ስለሆነ የህንድ ውቅያኖስ የባህር ወለል ሙቀት መጨመር መቀነስ ትልቅ አሉታዊ ተጽዕኖ የሚያሳድረው በአገራችን ደቡብና ደቡብ ምስራቅ ነው፣ አርብቶ አደር አካባቢ ነው። ስለዚህ አሁን ድርቁ የት ነው ጉዳት አደረሰው ቢባል ደጋግመን እንደገለጽነው የደቡብ ሶማሌ ክልል፣ የደቡብ ኦሮሚያ፣ የደቡብ ብሔሮች ብሔረሰቦችና ህዝቦች፣ ደቡብ ኦሞና ሰገን አካባቢ ህዝቦች ዞን አካባቢ ነው በዋናነት የሚታየውና ባሌ ቆላማ ወረዳዎች፣ ምስራቅ አደርግ ቆላማ ወረዳዎች ላይ ነው ያለው። ይህ እንግዲህ በአካባቢ ውስንነት ይታይበታል ማለት ነው። ያ እንግዲህ ውስንነት መሆኑ ትኩረት ለነዚህ አካባቢዎች አድርጎ የመስራት ሀብትን አቀናይቶ ለነዚህ አካባቢዎች የመዋል ስራ ስላለ የልማት በጀትን ወደ ሰብአዊ እርዳታ የማዞር ሁኔታ አሁን የለም ነው። ግን ቢታጣ አሁን ያለ ህብረተሰብ ክፍል ቸልቢል ምንም ማድረግ ባይችል የዜጎች ህይወት ማዳን የግድ ነው የሚለው የግድ ስለሚል ኮምፕሮማይዝ የማመቻመች ነገር አይኖርም ነው። እዚህ ወደዛ መገባቱ እንደ መጨረሻ አማራጭ ይወሰዳል ነው።
ከዛው ልክ ግን አቶ ምትኩ ያለፈው አመት ድርቅ ለምሳሌ የኢትዮጵያ ድርቅ በዓለም አቀፍ ድርጅቶች አገላለጽ one of the best funded appeals ወይም ከፍተኛ ድጋፍ የተደረገለት ወይም ምላሽ ያገኘ ተብሎ ይገለጽ 90% ከቀረበው ጥሪ 90% ምላሽ እንዳገኘ ነው የሚገለጸው። የዘንድሮ እስካሁን ስንት ከመቶ ላይ ደርሷል? ከዛ አንጻር በመቶኛ ማወዳደር ከቻሉ ማለት ነው። ይሄ
ስናየው ምንድነው አጠቃላይ ለ7.8ቱ ምግብና ምግብ ነክ ላልሆነው 1.13 ቢሊዮን የአሜሪካን ዶላር ነው ያስፈልገው። ከዛ ውስጥ እንግዲህ እስካም ባለው መንግስት ወደ 200 ሚሊዮን ዶላር የሚጠጋ ሀብት ነው አስተዋጽኦ ያደረገው። መንግስት በመልበስ ሰዓት የፌደራል መንግስት ክልልን የግል ባለሀብቱ በሰቡን ጨምሮ አንድ ላይ ማለት ነው ኢትዮጵያ ዳግም ስንወስድ በለጋሾች ደረጃ 262 ሚሊዮን ዶላር ነው ቀደም ያልኩት። ስለዚህ ስንደምረው ወደ 462 አካባቢ ነው የሚመጣው። ስለዚህ ከእጅግ አነስተኛ ገንዘብ ነው ብለን የምንወስደው እንግዲህ ከ1.13 ቢሊዮን አኳያ
እስካሁን ማለት ነው።
አዎ እስካሁን 462 ማለት እጅግ አነስተኛ ገንዘብ ነው። ስለዚህ አምናውን ስናይ አምና ተሻለ ነው። አንደኛ የድርቁን ሁኔታ ስናይ በኢትዮጵያ ታሪክ ከ50 ዓመት ወደዚህ ታይቶ የማይታወቅ ነው። ሽፋኑም ትልቅ ነው። ሁለታ ደግሞ የኢትዮጵያ መንግስትም በዛን ሰዓት በተደጋጋሚ ፋይል ለተደረገው 16.5 ቢሊዮን የኢትዮጵያ ብር ነው መደብ የተንቀሳቀሰው። ያለም አቀፍ ህብረተሰብም ቅድም አንተ እንደገለጽከው ከፍታ ገንዘብ ነው ያዋጣው በዛ ምክንያት ታልፏል ነው። ትልቁ ችግር ምንድነው? የድርቁ ባህሪ ነው። አሁን ድሮ በአገራችን ድርቅ ሲከሰት የተወሰኑ ማገገሚያ አመታት ነበሩ ሁለተኛውን ድርቅ እስከምናስተናግድ ድረስ። አሁን የምንድነው በፈረንጆቹ ባክ ቱ ባክ የሚባለው ወይንም በእኛ ከአመት አመት የምንለው አይነት ባህሪ ነው ያለው። በተለይ አን አርብቶ አደሩ ጋር ስንመጣ ድሮ በነበረው ድርቅ በድርቃንም አመታት አንድ አመት ድርቅ ከሆነ 3 4 አመታት መሃል ላይ ዝናብ በበቂ ሁኔታ የሚገኝባቸው አመታት በመሆናቸው የእንስሳት ሀብት መልሶ ማገገም የተፈጥሮ ግጦሽ መልሶ ማገገም ሁኔታ ስላለ በቀላሉ ተመልሶ ወደ ነባራዊ ሁኔታ የመመለስ ሁኔታዎች ነበሩ። አሁን ግን ስናይ በአንዳንድ ሀገራችን አካባቢዎች 2 እና 3 ተከታታይ የዝናብ ወቅት መዛባት ነው ያለው። ያ ምን አርጎታል? ድርቁን የከፋ አርጎታል። ያ እንግዲህ ለመንግስትም ሆነ ለአጋር አካላት ፈታኝ ነው እየሆነ የመጣው። ይሄ ነው አንዱ እንደማሳያ የሚወሰደው። ሁለተኛው ቅድም ለምንድን ነው ከአምና ጋር ስናይ የቀዘቀዘ ከተባለ በዚህ አመት ነው እንግዲህ ትልቁ የችግር እንግዲህ በሰው ሰራሽም አሁን የበርካታ ሀገሮች ወደ ፋሚን ወደ ቸነፈር መግባት የተፈጥሮ ድርቅ ሳይሆን የሰው ሰራሽ ችግር ነው። እንግዲህ የፖለቲካ አለመረጋጋት የፈጠረው ነው። የተወሰኑ ሀገሮች ደግሞ ስንመጣ የተፈጥሮ ነው ኢትዮጵያ ነው ጨምሮ ማለት ነው። ያ ስላለ ቅድሚያው ቸነፈር ያጋጠማቸው ሀገሮች ላይ ትኩረት ማድረጉ ክፋት የለውም።
ሶማሊያ ነው ለመሳሰሉ
ለምሳሌ ናይል ስቴትን የደቡብ ሱዳንን ስንወስድ የመንን ስንወስድ በቦኮ ሃራም ተጽዕኖ የተጎዳችው የሰሜን ምስራቅ ናይጄሪያን ስንወስድ ያው ቸነፈር ማለት ፋሚን ነው። አስፈላጊው ምላሽ ካልተሰጠ ሰው ይሞትበት ሁኔታ ስላለ ያ ተገቢ ነው።
ከአቅምም አንጻር ኢትዮጵያ በተሻለ አቅም ላይ ስለምትገኝ ለሶማሊያ የተሻለ ድጋፍ ቢደረግ ብለው ተናግረዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ የሶማሊያውን ፕሬዝዳንት ተቀብለው ሲያነጋግሩ። ለምሳሌ
ትክክል እሱ አለ። እኛ ምንድን ነው የዝም ብሎ እርዳታ ስጡን አይነት አይደለም የኛ አቀራረብ ሳይሆን ኢትዮጵያ ያላት ሚና አለ። አሁን አንዱ በአፍሪካ ቀንድ ሰላምና መረጋጋት እንዲፈጠር በተለይም በኢጋድ ደረጃ ያደረገችው ያለው ሚና አለ። አንድ ሁለተኛ በአሁን ሰዓት ኢትዮጵያ 830 ሺህ የጎረቤት ሀገር ስደተኞች ታስተናግዳለች በአብዛኛው ከደቡብ ሱዳን። ስለዚህ አንደኛ
በአብዛኛው አሁን በድርቅ ከተመቱት ሀገራት ደቡብ ሱዳንና ሶማሊያ
እና ያ በመሆኑ አንደኛ የሰላምና መረጋጋት ሚናዋን እንድትቀጥል ከማድረግ አንጻር፣ ሁለተኛ አሁን በጇ ላይ የሚገኙትን በድንበሯ ውስጥ የሚገኙትን 830 ሺህ የጎረቤት ሀገር ስደተኞች ይዛ ከመቆየትና በቀጣይነት አይታወቅም እዛ ሰላምና መረጋጋት እስካልተፈጠረ ድረስ ተጨማሪ ስደተኞች ሊመጡ ይችላሉ ወደኛ ከሌሎች ጎረቤት ሀገሮችም ጭምር ማለት ነው። ያ ስላለ እነዚህንም ጭምር ይዞ ለመቆየት ተጨማሪ ለመቀበል የግዴታ ኢኮኖሚ እድገቷ ሊቀጥል ይገባል። ስለዚህ ኢኮኖሚ እድገቷ እንዲቀጥል ለማድረግ ልትደገፍ ይገባል ነው። ይሄ ካልተን ማድረግ ካልተቻለ ለምን ትገደዳለች? ቅድም ደጋግሜ እንደገለጽኩት የልማት በጀቷን ወደ ሰብአዊ እርዳታ ልታዞር ትገደዳለች። የኛ መከራከሪያ ነጥቦቻችን ማሳመኛ ነጥቦች እነዚህ ናቸው እንጂ ግዴታ ልንረዳ ይገባል የሚል የግዴታ ልንረዳ ይገባል የምንልበት ከዚህ መነሻ ነው።
አቶ ምትኩ ካሳ የኤፍድሪ የአደጋ ስጋት ስራ አመራር ኮሚሽነር በጣም አመሰግናለሁ ስለ ጊዜዎት።
እሱንም አመሰግናለሁ።
እስክንድርን ለዘገባው እናመሰግናለን። በዋሽንግተን ዲሲ በሚገኝ የሙስሊም ማህበረሰብ ተቋም ከተለያዩ የዓለም ክፍል የተሰባሰቡ የሃይማኖት ተከታዮች የረመዳንን ጾም አብሮነት በጸሎት በማፍጠር እያሳለፉት ነው። ሄኖክ ሰማግዜር በዚህ ስፍራ ተገኝቶ ተከታዩን ዘገባ አጠናቅሯል።
አልሃኩሙ ተካቱር حتى زرتم المقابر كلا سوف تعلمون
رمضان كريم زاري من نغنيو يا فيرست هجرا يا مسلم ماهبرسب تقوام نو ازي صوم يميفطوبت ساعات نو كايتنياوم يا افريكا كابيوچ كايتنياوم يا علما كابيوچ مسلموچ تسباسبو ጾም የሚፈቱበት የአብሮነትና የአንድነት ሰዓታቸው ነው። ጸሎታቸውን ያደርጋሉ። አብረናቸው እንቆያለን። አብራችሁን እንድትቆዩ እንጋብዛለን። እናመሰግናለን። አሁን ሰዎች እየገቡ ነው የሚገኙት ወደ መስጊዱ። አብረናችሁ እንቆያለን።
አላሁ አክበር።
ቢስሚላህ ራህማን ራሂም። ስሜ ሼክ ኻሊድ መሐመድ ዑመር ባላለው በዚህ በፈርስት ሂጅራ ፋውንዴሽን ዋሽንግተን ዲሲ በሚገኘው በዚህ ባለሁበት መስጊድ ውስጥ ኢማም ነኝ። እንግዲህ መስጊዳችን በኢትዮጵያ ሙስሊሞች ኮሚኒቲ የተቋቋመም ቢሆን ሙስሊሞች በአጠቃላይ ከአጠቃላይ ሀገር በተለይ አፍሪካውኖች በብዛት የሚመጡበት መስጊድ ነው። የተለያዩ ሀገር ምእመናን እዚህ መስጊድ ተጠቃሚዎች ናቸው። ሰርቪሳችን ማንንም አይለይም። ሁሉም ይመጣሉ። በተለይ በዚህ በረመዳን እንደምታዩት ሙሉ ረመዳን 30 ቀኑን ጾም እዚህ ወጋራ ነው የምናፈጥረው። አብዛኛው የኢትዮጵያ ኮሚኒቲዎች አሉ። ሁለተኛ ደረጃ ላይ ያለው የአፍሪካን አሜሪካን ናቸው። ከዛ ሱዳኖች አሉ፣ ኤርትራዎች አሉ፣ ሶማሊዎች አሉ፣ ማሊ አለ፣ ሴኔጋል አለ፣ ናይጄሪያ አለ፣ ከጋናም አሉ። ሌሎችም የአፍሪካ ሀገሮች የአፍሪካዎችን ብቻ ነው የተከስኩት። እንግዲህ አልጄሪያም አለ፣ ከኤዥያም የመጡ የኤዥያዎቹ አሉ፣ ከአረብም አለ፣ እንደዚሁም ደግሞ ከባንግላዴሽም የመጡ ሰዎች አሉ። ብዙ ናቸው እንግዲህ መስጊዱ በአጠቃላይ ከፓኪስታንም አለ፣ ብዙ ናቸው።
My name is Maina Tanimu Salisu. I'm from Cameroon.
Maina Tanimu Salisu እባላለሁ። ከካሜሩን ነው የመጣሁት። ወደ አሜሪካ ከመጣሁም 8 ወር ሆኖኛል።
Like you can see, being a Muslim, it is very easy to integrate.
ሙስሊም በመሆኔ ቶሎ ማህበረሰቡን እንድቀላቀል ረድቶኛል። የመስጊዱን ምልክት አየሁ፣ እዛ መጣሁ። ይሄው አብሬ ከማህበረሰቡ ጋር ሳፈጥር ቆየት ብያለሁ።
Islam is based on sharing, and the month of Ramadan is a peak period where every Muslim
እስልምና መጋራትና መተጋገዝ ያለበት ሃይማኖት ነው። የረመዳን ወቅት ደግሞ ይሄን መደጋገፍ ይጨምራል። አብረን እንጸልያለን፣ አብረን ጾም እንፈታለን።
My name is Daoud Sharif. I am originally from Boston, Massachusetts.
Je suis mon nom c'est Aziz Rabaji. Je viens d'Algérie.
Aziz Rabaji ባላለሁ ከአልጄሪያ ነው የመጣሁት። እዚህ ለ30 አመታት ኖሬያለሁ።
Moi je m'appelle Modou Naki Sow. Je suis d'origine mauritanienne.
መውዱ ናኪሶ ባላለሁ የመጣሁት ከሞሪታንያ ነው።
My name is Ibrahim Ayman Abdul Latif Ibn Sharif. I was born in Boston, then moved to Georgia, then moved to DC.
Ibrahim Ibn Abdul Latif Sharif ባላለሁ ቦስተን ተወልጄ ከዚያ በጆርጂያ አደኩኝ። አሁን ዲሲ ኖራለሁ። 14 አመቴ ነው።
My dad teaches me a lot of history. I watch a lot of documentaries about history. I love history. And I think it is important for youth to know their past, their history.
አባቴ ታሪክ ያስተምረኛል። ታሪካዊ የጥናት ፊልሞችን እከታተላለሁ። ታሪክ በጣም ወዳለሁ። ወጣቶች ታሪካቸው ማወቅ አለባቸው ብዬ አስባለሁ። የመጡበትን ታሪካቸውን አሁን እነሱ እንዲሆኑ ያደረጋቸው ሁኔታዎች ማወቅ አለባቸው ላለሁ።
በተለይ በዚህ በአሜሪካ ውስጥ ከሁሉም ዓለም የመጣ ሙስሊም በመሆኑ የአሜሪካ መስጊዶች ከሌሎች በየሀገሩ ከሚገኙት መሳጅዶች የሚለዩት በዚህ ነው። ደስ የሚለው ዳይቨርስ ናቸው።
ደስ የሚለኝ ከሌሎች ሙስሊሞች ጋር አብሬ ሙስሊም ጋር አብሬ በመስገድና ጸሎት በማድረጌ በጣም ደስተኛ ነኝ።
አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እኛ እዚህ የመጣነው ያው አፍጥር ልናስፈጥርንም ነው ልናፈጥርም ነው እዚህ ከ200 ሰዎች በላይ ያፈጥራሉ ትልቅ መስጊድ ነው ቆያን እዚህ ተጀመርን ብዙ ጀማዓዎች አሉ ወንዶችም አሉ ሴቶችም አሉ እዚህ እናፈጥራለን ተሰብስበን እንሰራለን አላፍጥ ሾርባ እንሰራለን ምግብ ይመጣል ሁላችንም ተሰብስበን እዚህ በጀማዓ እናፈጥራለን እንግዶችም ሲመጡ አዲስ የሚመጡ ሰዎች ካሉ አንድ ላይ ተሰብስበን እዚህ
እናፈጥራለን
ሁላችንም ስሜ አብዱስ ተመድ ጣልሃ ይባላል ለራት ተማራል እዚህ ነው ያለሁት መጀመሪያ ከዛ ስንነሳ እስልምና እንደተውን ነገር ነበር የቆጥረው የቆጠር ነው ምክንያቱም አሜሪካ እስልምና አለ የሚለው አናስተበው እዛ ግን ስንመጣ ውስጥ ስንገባ እጅግ ደስ የሚል ከማንኛውም ሀገር የበለጠ ሃይማኖት የምታራምድበት ሀገር ነው ይሄ በነጻነት ማለት ነው
አላሁ አክበር
عليك ربنا بحسن الختام يا ربنا بحسن الختام
عليك ربنا بحسن الختام يا ربنا
بحسن الختام
عليك ربنا بحسن الختام يا ربنا
يا ربنا
بحسن الختام
يا ربنا
بحسن الختام
يا ربنا
بحسن الختام
سيدي سيدي الأنام عندك وفقنا لحسن الختام يا ربنا عليه السلام
عليك ربنا لحسن الختام يا ربنا
ሄኖክን ለዘገባው እናመሰግናለን እንግዲህ ሄኖክ አብረን አፈጠርክ
አዎ አብረን አፈጠርን ከሱራፌል ሽፈራው ዲጄ ፋሱ ጋር አብረን ነበር ይሄድ ነው እንደዚሁም የቪኦኤ ፈረንሳይኛ ሰርቪስ አገልግሎትም ነበር በህብረት የሰራነው ነው በጣም ደስ የሚል ያብሮነት ጊዜ ነበር እኛም ደስ ብሎን ነው የመጣነው ቪዲዮውን ደግሞ ፌስቡክ አት ቪኦኤ አማሪክ ላይ መከታተል ትችላላችሁ የፈረንሳይኛውን ደግሞ ቪኦኤ አፍሪክ ላይ መከታተል ትችላላችሁ
እናመሰግናለን ሁለታችሁንም ወደ ተከታዩ ዘገባችን ስናመራ ደግሞ ከትላንት በስቲያ ማክሰኞ ምሽት የተዋወቀው ተከታታይ የቴሌቪዥን ድራማ ነው የተከታዩ ቅንብራችን ትኩረት ታዋቂና አዳዲስ ተዋናዮች የተሳተፉበት ቀጣይ ነውና እንግዲህ ወደፊት የሚሳተፉበትም እንላለን የሁለት ዓለም ህይወትን ሊያስተሳስር የታለመ ትዕይንት ነው ከዋሽንግተን ዲሲ ወጣ ብላ በመተገኘው የሲልቨር ስፕሪንግ ከተማ ድራማው የተዋወቀበትን ስነ ስርዓት የተከታተለው ባልደረባችን አሉላ ከበደ ተከታዩን አጠር ያለ ቅንብር ለጋቢና አካፍሎናል
ለምሽት እንደታሰበው አይ ሆፕ በሌላ
ነገር አልተረጥሽ ደሞ እራት ለመጋበዝ ምክንያት ያስፈልጋል እኔ ወደዛች
ሀገር ሄደን አሜሪካ ለመምጣት ስንት መስዋዕትነት እንደሚከፍል ታውቂያለሽ
ይሄ ስጋ ባይኖር አንተ ሪን አንድ ቀን አገር ነው ተበላኛለህ
አንዮ ስጋ ይበላል
ከመፈልከ
አሁን የሁለት ዓለም ጫፎች ህይወት ዋሽንግተንና አዲስ አበባን በቴሌቪዥን መስኮት ሊያነቃቃል ያስተሳስር የስደትን ህይወት ቀለሞች ሊያሳይና ባለታሪኮቹ ከትውልድ ሀገራቸው ጋር ያላቸውን የተበቀና አንዳንዴም ወልፈት የማያሰኝ የሚመስል ትስስር ሊፈነጥቅ ይልቁንም የሚኖርበትን ሀገር ፈተናዎች ኑሮ ቃና ሊያስቃኝ በአሜሪካ የሚሰራና ከአሜሪካ የሚሰራጭ ተከታታይ ፊልም ነው የምሽቱም ስነ ስርዓት ቀድሞ የአዲስ አበባ ኤፍኤም 97 ነጥብ 1 ጋዜጠኛ በኋላ ለረጅም አመታት የጀርመን ራዲዮ ዋሽንግተን ዘጋቢ የነበረውና አሁን ደግሞ የኢቢኤስ ቴሌቪዥን የእንቆቅልሽ ፕሮግራም አዘጋጅና አቅራቢ በመድረኩ መሪ አበበ ፈለቀ በስፍራው ለተገኘው ቁጥሩ የበዛ ታዳሚ እንዲህ ነበር የተዋወቀው
ሰንሰለት የተሰኘውን የወዳጅ ጓደኞቻችንን በስራ በኢቢኤስ ቴሌቪዥን በመቀጠለው ዳሜ የሚጀምረውን ለመመረቅ ልፋታቸው ድካማቸው ውጣ ወረዳቸው ምን ያህል ከባድ እንደነበረ ደግሞ ስልሳቸውን አብረን ለመጋራት ነው እዚህ የተገኘ ነው
በዩናይት ስቴትስ ተሰርቶ ወደ ኢትዮጵያ ሲሰራጭ የመጀመሪያው እንደሚሆን የተነገረለት የተከታታይ ፊልም ስራ የራሱን ታሪክ የጻፈም ይመስላል። ለመጀመሪያ 6 ወራት ስርጭት መሰናዶ በርካታ ወራት የፈጀውን ሂደት ይበልጡንም የተከታታይ ፊልሙ ስራ የጠየቀውን ብርታትና ያለፈባቸውን ፈተናዎች የፊልሙ ደራሲና በተዋናይነትም ጭምር ተሳትፏል። ታዋቂው ተዋናይና ገጣሚ ተመስገን አፈወርቅ ደግሞ እንዲህ ገልጦታል።
ዛሬ እለቱ ጁን 13 ቀን ነው። ቀኑን ያነሳውባችሁ ያለ ምክንያት አይደለም። ሰንሰለት ቀረጻ የተጀመረው የዛሬ አመት ጁን 13 ቀን 2016 ላይ ነበር። ይሄው ዛሬ ልክ በአመቱ ሰንሰለት የአንድ አመት ልደቱን ዳዴ በማለት ያሳየበት ቀን ነው። ይሄ ፊልም ብዙ ውጣ ውረዶችን አልፏል። ብዙ እንቅልፍ አልባ ሌሊቶችን የብዙ ሰው ላብ ፈሶበታል። ሰንሰለት ልክ እንደ ስሙ መቋጫ የሌለው ዙር ሆኖ ይነጋል፣ ይመሻል፣ ቀረጻ ይቀረጻል፣ ኤዲት ይደረጋል። ዙሩ አላልቅ ስላለ ብዙዎች ሰንሰለትን እንደ ምታት አይተውት ነበረ። ስራው ሲጀመር ስራው እውን ይሆናል ብለው ያላመኑ ሰዎች ቁጥራቸው በርካታ ነበር። አንፈርድባቸው። እንኳንስ ተከታታይ ፊልም አንድ ወጥ ስራ እንኳን ሰርቶ ለመጨረስ ስንት ጊዜ እንደሚፈጅ ማንም የሚያውቀው ጋር በተለይ እዚህ አሜሪካን ሀገር ስራው ከመጀመሩ በፊት ከስራው የራቁ ሰዎች እንደነበሩ ሁሉ በቀረጻም ወቅት የሚጠይቀውን ትዕግስትና ጥናት አመዛዝነው ካጠገባችን በአንድ ቀን ቀረጻ የተሰወሩ ነበሩ።
አርቲስት የሚለውን ማረግ እንዲህ ባለ መድረክ ነው መቀበል የምፈልገው። ዛሬ በዚያ ስም ልጠራ ሲል የጫዋታ ስሜት የተንደረደረው በፊልሙ በተዋናይነት ከተሳተፉት አንዱ ማሩ አበበ ነው። የፊልሙን የብዙ መንገድ እይታዎች ለማንጸባረቅ በሚመስል ዘይቤም This is America, ይህ አሜሪካ ነው፣ ሁሉም የሚቻልበት እንደማለት ያነበባት ተራኪ ግጥሙ በብዙ ቃላት የተነገረለትን የፊልሙን ገጽታ ጥሩ ስዕል የሰጠች ይመስላል።
የግጥሜ ርዕስ This is America ነው የሚለው እኔና እኔ የረጣው እኛነት ሁሉ የጠፋው ራሱን በመሻት ውስጥ የቆለፈ መሀል የሚባል አቶ በየፊናው የጸነፈ ይሄ የኔ ስለ ሰንሰለት ምን ይላል? አንዱ ጽንፍ ሰንሰለትን ሲገልጠው እንዲህ ይላል። እግር ተወርች ታስረን ካፍ ከጆሮ ተከርችመን ሰብነታችን ተገሶ ሰማያቱ ጩኸታችን በባሩድ አጥር ለምንኖረው የግፍ ቀንበር ተጭኖብን ጠዋት ማታ ኤሎሄ ለምንለው የተቃውሟችን የአቤቱታችን የግፍ ዘመን ተጋድሎ አድማ የጭቁኖች ድምፃችን ነው ይልሃል። መብታቸው ነው። ዚስ ኢዝ አሜሪካ ማን። ሌላኛው ጽንፍ ደግሞ እንዲህ ይልሃል። ኦ ዩ ሚን ሰንሰለት ከማን ዩ ሚን ጩኸ ራይት ይልሃል። አንበሳ የሚያስር ግድግዳ ሰንሰለት በአንገቱ አጥልቆ ኦልሞስት የቀረው ሱሪውን እስከ ቁርቢውት ለቆ ሰንሰለት እኮ የፍሪኮች መዘነጫ የአራዳ ልጆች አንደኛ ምርጫ መሽቀርቀሪያ ማማሪያችን መዋቢያችን ከሰፊው ሕዝብ የሚለየን መታወቂያ መድመቂያችን ሰንሰለት የዘመን ፈርጥ ጌጣችን ነው ይለዋል። መብታቸው ነው። This is America።
የማሩ ግጥም ይቀጥላል። ረጅም ነው ግጥሙ። አንጋፋና ታዋቂ ተዋናዮች ዓለም ፀሐይ ወዳጁና ተክሌ ደስታ በመድረኩ ለወጣቶቹ ተዋናዮች የተሰናዳውን ሽልማት ሰጥተዋል። የሙዚቃ አቀናባሪዎችን ሌሎች አጋዥ የፊልም ባለሙያዎችን ጨምሮ ከ30 በላይ ሰዎች የተሳተፉበት ተከታታይ ድራማ በኢቢኤስ ቴሌቪዥን የፊታችን ቅዳሜ ምሽት መታየት ይጀምራል። ከአዘጋጆቹና ከተዋናዮቹ ጋር የተካሄዱ ቃለ ምልልሶች በራዲዮ መጽሔት ፕሮግራማችን ይቀርባሉ። ሰንሰለት
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማሪክ ላይ እንገኛለን። በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አደራ አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ኤኖክ ሰማግዘርነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። ጋቢና ዲጄ ፋቱ ጋር በመሆን እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ። ብራናዬ አንቺ ልጅ ነሽ ባቴ ትርሳሽ ሁሉ